ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከትላንት በስቲያ የታሰሩት ጠበቃው ሄኖክ አክሊሉና አቶ አማኑኤል መላከ ያለ ቅድመ ሁኔታ በአስቸኳይ እንዲፈቱ ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ጠየቀ።
ጸረ ሽብር ሕጉ የተከሰሱ ግን ሰዎችን በመቶዎች ቁጥር ሰዎችን የሕግ ድጋፍ እያሲያረግ የታወቀ ነው እና እሱ እንደዚህ አይነት ሰውን ማድረግም በገቢ አይደለም እና ለሰዎች መታሰር ስላልነበረባቸው ነው ያለ ቅድመ ሁኔታ ፈቱ የምንለው።
የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ናቸው የሰማችኋቸው። በአብይ ርዕስ ሙሉን ዘገባ ይዘናል።
ሬዲዮ ኮንቴንት ፕሮዳክሽን እንዴት አድርጎ ፕሮዲስ ማድረግ እንደሚቻል፣ ከዛ ደግሞ ለቴሌቪዥንም እንደዚሁ፣ ከዚህም ደግሞ ለሶሻል ሚዲያ ነው እና ያቀናጀ ነው። በአሁኑ ዘመን ሬዲዮ ላይ ብቻ ማትኮር የሚያዋጣም ነገር አይሆንም። ስለዚህ በዚህ ረገድ ሁሉም ስራ ተግባራቸውን ፈጽመው አሳይመንት ሰጧቸው ያመጡት ቪዲዮ የሚገርም ነው። በጣም ግሩም የሆነ ስራ ሰርተው ነው ዛሬ የተመረቁት።
የአሜሪካ ድምፅ ሰሞኑን አዲስ አበባ ላይ ከትሟል። የአፍሪካ ዲቪዥን ዲሬክተር አቶ ንጉሴ መንገሻ ነው የሰማችሁት። ሳምንቱን አዲስ አበባ ላይ በተካሄደው ስልጠና ማብቂያ በስልጠናው የተሳተፉ ሁለት ባልደረቦቻችንን ጨምረን አወያይተነዋል። ቆየት ብሎ ይቀርባል።
የሰዓቱ ዜና አርዕስተ ዜና፣ አብዲ ኢሌ ለማምረጥ አልሞከርኩም አሉ። እንዲሁም ኢስታንቡል ውስጥ ደብዛ የጠፋው የሳዑዲ አረቢያውን ጋዜጠኛ ጃማል ካሾግጂና አስክሬን ፖሊሶች እየፈለጉ ናቸው። ህንድ ሩሲያ ሰራሽ የመከላከያ ስርዓት መግዛቷ እንዳሳሰባት ፓኪስታን አስታወቀች። ዋና ዋናዎቹ ናቸው። ሌሎችም ዜናዎችን ይዘናል።
አርብ ጥቅምት 9/2011 ዓ.ም ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሶሎሞን አባተንን ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ኒክ ጋር አብረናችሁ እናመሻለን።
አሁን የሰዓቱን የዓለም ዜና እናስቀድም። መልካም ምሽት።
ከተያዙበት የአዲስ አበባ ፖሊስ ኮሚሽን ማረፊያ ክፍል የማምለጥ ሙከራ አላደረግኩም ሲሉ የሶማሌ ክልል የቀድሞ ፕሬዚደንት አብዲ መሐመድ ወይም በተጨማሪ ስማቸው አብዲ ኢሌ ዛሬ ለችሎት ተናግረዋል። ባለፈው ሐምሌ መጨረሻ ሶማሌ ክልል ዋና ከተማ ጅግጅጋ ውስጥ ተነስቶ ከነበረው ሁከትና ብጥብጥ ጋር በተያያዘ ተይዘው እስር ላይ የሚገኙት አቶ አብዲ መሐመድ ያረፉበትን በር መስታወት ሰብረው ለማምለጥ ሞክረዋል ሲል ፌዴራል ጠቅላይ አቃቤ ሕግ አስታውቋል። አብዲ ኢሌ ካለፈው ሳምንት አንስቶ ያሳዩት የነበረው ጠባይ የማምለጥ ሙከራ የማድረግን ሐሳብ ይጠቁም እንደነበረ ለቪኦኤ የጠቆሙት የፌዴራል ጠቅላይ አቃቤ ሕግ የተደራጁ ድንበር ተሻጋሪና ሀገራዊ ጉዳት የሚያስከትሉ ወንጀሎች ጉዳይ ዳይሬክተር አቶ ፍጹም ጸጋ ከጠባቂዎች ጋር ግብ ግብ ይፈጥሩ ነበር ብለዋል። አቶ አብዲ መሐመድ እንዲያርፉ የተደረገበትን አዲስ አበባ ፖሊስ ኮሚሽን ውስጥ የሚገኝ ክፍል በር መስታወት መስበራቸው ሊያመልጡ ሞክረዋል የሚል እምነት ማሳደሩን ዳይሬክተሩ አቶ ፈቃዱ ጸጋ ከቪኦኤው ዘጋቢ ሶራ ሐለኬ ጋር ባደረጉት ቃለ ምልልስ አመልክተዋል።
ባለፈው ሳምንት የጊዜ ቀጠሮ ከተሰጠ በኋላ መስከረም 28 ማለት ነው፣ ከተመለሱ በኋላ ያሳዩዋቸው የተለዋዋጭ ባህሪዎች አሉ። ከዛ ውጭ ግን በር መስበራቸው ዞሮ ዞሮ መስታወቱ ከተሰበረ የሚያመልጡበት የሚወጡበት ሁኔታ ስለሚኖር ከማምለጥ ጋር የተያያዘ ተደርጎ የቀረበውም ለዛ።
በሌላ በኩል ግን የፌዴራሉን ከፍተኛ ፍርድ ቤት የቀጠሮ ውሎ የጠቀሰ አንድ የፋና ብሮድካስቲንግ ዘገባ ድርጊቱን አልፈጸምኩም ያሉት ተከሳሹ አቶ አብዲ መሐመድ ስማቸውን ለማጥፋትና ድብደባ ለመፈጸም ሆን ተብሎ የተደረገ ሴራ እንደሆነ ተናግረዋል። ምቹ ባልሆነ እስር ቤት መታሰራቸውን፣ የአእምሮ ሕመምተኛ የሆነ ታሳሪ የታሰሩበትን ክፍል በር ገንጥሎ በመግባት ሁለት ቀን ጉዳት ሊያደርስባቸው እንደሞከረና ይህም በደህንነታቸው ላይ ስጋት እንደፈጠረባቸውም መግለጽ ቸውን የፋና ዘገባ ጠቁሟል። በአብዲ መሐመድ የክስ መዝገብ ተጨማሪ መረጃ ለማሰባሰብ የአስር ቀን የምርመራ ጊዜ እንዲሰጠው ፖሊስ በጠየቀው መሰረት ፍርድ ቤቱ ምርመራውን እያካሄደ ያለው ፖሊስ ውጤቱን ጥቅምት 19/2011 ዓ.ም ይዞ እንዲቀርብ በማሳሰብ ተለዋጭ ቀጠሮ መስጠቱን ዘገባው አመልክቷል። የተከበራችሁ አድማጮች ፌዴራል ጠቅላይ አቃቤ ሕግ የተደራጁ ድንበር ተሻጋሪና ሀገራዊ ጉዳት የሚያስከትሉ ወንጀሎች ጉዳይ ዳይሬክተር አቶ ፍጹም ጸጋ ጋር የተደረገው ቃለ ምልልስ በፌስቡክ ገጻችንና ዌብሳይታችን ላይ ይገኛል። ሙሉን አዳምጡ።
ከትላንት በስቲያ የታሰሩት የጥብቅና ባለሙያው አቶ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ እንዲፈቱ ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ጠየቀ። ፖሊስ በምርመራ ጊዜ መጠየቂያ መዝገብ ላይ ለክሱ መነሻ አድርጎ ያቀረበው የመደራጀት ምክንያት መብት እንጂ ወንጀል አይደለም ሲሉ የአምነስቲ አፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ለአሜሪካ ድምፅ ገልጠዋል። ፖሊስ ተጠርጣሪዎቹን ፍርድ ቤት አቅርቦ የ14 ቀን የምርመራ ጊዜ ቀጠሮ ጠይቆባቸው የነበረ ሲሆን ፍርድ ቤቱ ሰባት ቀን ፈቅዶለታል። ጠበቃ አለልኝ ምህረቱ ፖሊስ ተጠርጣሪዎቹ ከፍልስጤም ኤምባሲ ጋር ግንኙነት ያደርጋሉ መባሉ እንዳሳዘናቸው ተናግረዋል። የዚህን ዘገባ ዝርዝር በአብይ ርዕስ እናቀርባለን።
ኢስታንቡል ውስጥ ደብዛው የጠፋውን የሳዑዲ አረቢያውን ጋዜጠኛ ጀማል ኻሾግዢን አስከሬን ለመፈለግ የተሰማሩ የቱርክ ፖሊስ አባላት ዋና ከተማይቱ አቅራቢያ የሚገኘውን ቤልግራድ ጫካ እያሰሱ መሆናቸውን የሀገሪቱ ባለሥልጣናት አስታወቁ። በሌላ በኩል ደግሞ ኻሾግዢ እንዴት እንደተገደለ የሚጠቁም የተቀረጸ ድምፅ ለአሜሪካ ባለሥልጣናት አስደምጠዋል የተባለውን መረጃ የቱርክ ባለሥልጣናት አስተባብለዋል። በሌላ በኩል የትራምፕ አስተዳደር ደብዛው ስለጠፋው የሳዑዲ ተወላጅ ስለሆነው ጋዜጠኛ ጉዳይ ከሳዑዲ አረቢያ መግለጫ እንዲጠይቅ ጫና እየተደረገበት ነው። ጀማል ኻሾግዢ ከሁለት ሳምንታት በፊት በቱርክ ዋና ከተማ በሚገኘው የሳዑዲ አረቢያ ቆንስል ሲገባ እንጂ ሲወጣ አልታየም። የቱርክ መርማሪዎች ጋዜጠኛው ኢስታንቡል በሚገኘው የሳዑዲ ቆንስል ውስጥ መገደሉን የሚያሳይ ማስረጃ አለን ይላሉ። የሳዑዲ አረቢያ ባለሥልጣኖች ስለ ጉዳዩ የምናውቀው ነገር የለም ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኻሾግዢ በእርግጥ ሳይሞት አልቀረም ሲሉ ትናንት መናገራቸውን ሪፖርተራችን ሚጉዌል አማያ ባጠናቀረው ዘገባ ጠቅሷል። አዳነች ፍስሐ የተጨማሪ ይዛለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አሜሪካ ከሳውዲ አረቢያ ጋር ያላትን ግንኙነት ሊጎዳ የሚችል ማንኛውንም አይነት እርምጃ ከመውሰድ ሲቆጠቡ ቆይተዋል። ይሁንና የሰብአዊ መብትን ጉዳይ ከንግድ ጥቅም በላይ አድርገው እንዲያዩ ጫና እየበዛባቸው ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በያዝነው ሳምንት ሳውዲ አረቢያ ደርሰው ተመልሰዋል። የሀገሪቱ መሪዎች በጉዳዩ እጃችን የለበትም ማለታቸውን ገልጸዋል።
They also assured me that they will conduct a complete, thorough investigation of all of the facts surrounding
ያረጋገጡልኝም ነገር አለ። ከሚስተር ሻሾጊ ጉዳይ ጋር የተያዙትን ጭብጦች ሁሉ አስመልክቶ የተሟላና ሰፊ ምርመራ እንደሚያካሂዱና በጊዜ እንደሚያከናውኑት ነግረውኛል።
የሰብአዊ መብት ተሟጋቾች ግን የሳውዲ አረቢያ ምርመራ ተአማኒነት ሊኖረው አይችልም በማለት የተባበሩት መንግስታት ድርጅት ነጻ ምርመራ እንዲያካሄድበት ጥሪ አቅርበዋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ቡድን የመካከለኛው ምስራቅ ጉዳይ ጥናት የሚያካሄዱት ሊን ማዓሉፍ ያብራራሉ።
They've already released contradictory information. They said that he had left the consulate.
እስካሁን ባለው ጊዜ እርስ በርሱ የሚቃረን መረጃ እኮ ነው የሰጡት። ከቆንስላው ወጥቷል ብለዋል። ከሁለት ቀናት በፊት ብቻ የጀመሩት ምርመራ በምንም አይነት ተአማኒ ሊሆን አይችልም።
የሳውዲ አረቢያ ንጉሳዊ አገዛዝ ረግጦ በሚገዛው ሀገር በተቃዋሚዎች ላይ በሚወስደው ከባድ እርምጃ ይታወቃል። በንጉሳዊው አገዛዝ ስር ተቃውሞ፣ ነጻ ድምፅና የሰራተኞች ማህበራት እንዲኖሩ አይፈቀድም። የሰብአዊ መብት ድርጅቶች ታዲያ ዩናይትድ ስቴትስ ይህን ሁኔታ ለመለወጥ በቂ ጥረት አላደረገችም በማለት ይነቅፋሉ። ጀማል ኻሾጂ የዩናይትድ ስቴትስ ነዋሪ የነበረ ሰው እንደመሆኑ መጠን ዩናይትድ ስቴትስ ደብዛው የመጥፋቱን ጉዳይ ችላ ልትል አትችልም ሲሉ ላሪ ዳመንድ የተባሉ በሁቨር ተቋም የሚሰሩ ተንታኝ አስገንዝበዋል።
ከሁለት ሳምንታት በኋላ ለሚካሄዱት የዩናይትድ ስቴትስ የተወካዮች ምክር ቤትና የአካባቢ ስልጣናት ምርጫ ቅስቀሳ የተሰበሰበውና እየዋለ ያለው ገንዘብ በአገሪቱ የምርጫ ታሪክ እጅግ ከፍተኛ እንደሆነ ተገለጠ። በገንዘብ አሰባሰብና አቅም የበላይነት እንደያዙ የሚነገርላቸው የዲሞክራቲክ ፓርቲ ዕጩዎች ለተራዘመ ጊዜ በሪፐብሊካን ፓርቲ የበላይነት የተያዘውን የተወካዮች ምክር ቤቱን የሕግ መምሪያና የሕግ መወሰኛ አካላት መልሰው ለመቆጣጠር በብርቱ ጥረት ይዘዋል።
ሜክሲኮ ከጓቲማላ እየገቡ ያሉ ግዙፍ ቁጥር ያላቸውን ፍልሰተኞች ካላስቆመች ከሜክሲኮ ጋር ባላት ድንበር ላይ ጦር እንደሚያቆሙ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ አስጠናቀቁ። ባለፈው ሳምንት ከሆንዱራስ የተነሱ 3,000 የሚሆኑ ፍልሰተኞች ጓቲማላንና ሜክሲኮን አቋርጠው ወደ ዩናይትድ ስቴትስ ለመግባት እየተጓዙ መሆናቸው ተዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከተሰናባቹ የሜክሲኮ ፕሬዚደንት ኤንሪኬ ፔኛ ኒየቶ ጋር ለመወያየት ዛሬ ሜክሲኮ ሲቲ ይገኛሉ። የዜናው ሰዓት አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሶሎሞን አባተንን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። ክቡራትና ክቡራን አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሸጋገራለን።
ከትላንት በስቲያ የታሰሩት የሕግ ጠበቃው አቶ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ እንዲፈቱ ሲል ዓለም አቀፉ የሰብአዊ መብት ተሟጋቾች አምነስቲ ኢንተርናሽናል ጠየቀ። ፖሊስ በምርመራ ጊዜ መጠየቂያ መዝገብ ላይ ለክሱ መነሻ አድርገው ያቀረበው የመደራጀት ምክንያት መብት እንጂ ወንጀል አይደለም ሲሉ የአምነስቲ የአፍሪካ ቀንድ የሰብአዊ ጉዳዮች አጥኚ አቶ ፍስሐ ተክሌ ለአሜሪካ ድምፅ ገልጠዋል። ፖሊስ ተጠርጣሪዎቹን ፍርድ ቤት አቅርቦ የ14 ቀን የምርመራ ጊዜ ቀጠሮን ጠይቆባቸው የነበረ ሲሆን ፍርድ ቤቱ ግን 7 ቀን ነው የፈቀደው። ጠበቃ አለሊ ምህረቱ ፖሊስ ተጠርጣሪዎቹ ከፍልስጤም ኤምባሲ ጋር ግንኙነት ያደርጋሉ መባሉ እንዳሳዘናቸው ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች።
የአምነስቲው ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ለቪኦኤ እንደተናገሩት ጥቅምት 6 የታሰሩትና በትናንትናው ዕለት ፍርድ ቤት የቀረቡት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ መፈታት አለባቸው የሚለው የድርጅታቸው አቋም መሆኑን ነው።
በአስቸኳይና ያለ ቅድመ ሁኔታ ይፈቱ የሚለውን ነገር አምነስቲ የሚጠቀምበት የህሊና እስረኞች ናቸው የምንላቸው ሰዎች ሲታሰሩ ነው፣ ወይ ደግሞ ሰዎች መብታቸውን በመጠቀማቸው ምክንያት ብቻ ወንጀል ሳይሰሩ ይታሰሩ ነው። ስለዚህ አሁን ባለው ሁኔታ ባለን መረጃ ግን የተለያየ መረጃም የፖሊስ ክስ መሰረት እሱን ተከታትለናል። ሄኖክና ሚካኤል የተከሰሱበት ነገር ራሱ ወጣቶችን በማደራጀት ከአዲስ አበባ ውጭ በተወለዱ ሰዎች መምራት የለባትም በማለታቸው እንዲሁም ደግሞ ከፓለስታይን ኤምባሲ ጋር ግንኙነት በማድረጋቸው የሚል ነው እና እነዚህ ነገሮች ወንጀል አይደሉም። ካደረጓቸውም መብታቸውን ኤክሰርሳይዝ ያደረጉት ፓለስታይን ኤምባሲ ኢትዮጵያ ውስጥ ያለው የኢትዮጵያ ሕግ መሰረት ነው። የኢትዮጵያ መንግስት ፍቃድ ነው። ኢትዮጵያ መንግስት ያደረገውን ነገር ነው ያደረጉት እና ሌሎች መደራጀት ነው ሕገ መንግስቱን ዓለም አቀፍ ሕጎችን የተቀመጡ ናቸው እና እነዚህ ሰዎች መታሰር አልነበረባቸውም። በተለይ ደግሞ ሄኖክንም ይታወቃል። ብዙ ሰዎችን የጥብቅና ሲያገለግል በነጻም ሲያገለግል የኖረ ነው። በተለይ በጸረ ሽብር ሕጉ የተከሰሱ ብዙ ሰዎችን በመቶች የሚቆጠሩ ሰዎችን የሕግ ድጋፍ ሲያደርግ የታወቀ ነው እና እሱ እንደዚህ አይነት ሰውን ማድረግም ተገቢ አይደለም እና ሰዎች መታሰር ስላልነበረባቸው ነው ያለ ቅድመ ሁኔታ ፈቱ የምንለው።
ከአቶ ሄኖክ ጠበቃ አንዱ የሆኑት አቶ አለልኝ ምህረቱ በበኩላቸው ተጠርጣሪዎቹ ከፍልስጤም ኤምባሲ ጋር ግንኙነት ያደርጋሉ መባሉ እንዳሳዘናቸው ተናግረዋል።
አዲስ አበባ በአዲስ አበባውያን ብቻ ትመራለች በሚል የሚሰጡት ቅስቀሳ ህዝብ እርስ በርስ እንዲራራቅ ምክንያት ፈጥረዋል። ሌላው ከፓለስታይን ወይም ከፍልስጤም ቆንስላ ጋር ግንኙነት ያደርጋሉ የሚል ጥርጣሬ አለን የሚል ነው። እስካሁን ድረስ ፍልስጤም ጋራ ምን ተደረገ ምን ተወሰደ የሚባል ነገር በግልጽ የቀረበ ነገር የለም። ግን ሀሳቡን በመነሳቱ ብቻ በጣም እኛ አዝነናል። ምክንያቱም ድሮ ግንቦት ሰባት ጋር ተገናኝተዋል ከነግ ጋር ተገናኝተዋል እየተባለ ሰው በሰው ላይ ሰው ስም ሲለጠፍ ነበር። ዛሬ እነዚህ ድርጅቶች ሀገር ውስጥ ስገቡ ደግሞ እንደገና ሌላ ጋር ማገናኘት በጣም የሚያሳስብ ነው። ለማንኛውም እነዚህ በእነዚህ ምክንያቶች ጠርጥሬያቸዋለሁ እና ጊዜ ሲሰጠኝ ምርመራ ጠርቼ ላቀርብ ብሎ 14 ቀን ነበር የጠየቀው ፖሊስ። ፍርድ ቤቱ የፈቀደውን 7 ቀን ነው። በእኛ በኩል እንግዲህ ለሄኖክ 3 ጠበቆች ነው ቀርበው የነበረው። አቶ ዳማው በኩል ነበር በእኛ ቤት እንትን የቀረበው መከራከሪያ የነበረው አንደኛ ይሄ ጊዜ ደረው የሚያሳቅ አይደለም ጉዳዩ በውጭኑ መከታተል ይቻላል፣ የጊዜ ቀጠሮ ሊሰጥ አይገባም የሚል ነበር። በሁለተኛ ደረጃ ይህን ከሆነ ዋስትና ሊፈቀድ ይገባል የሚል ነበር። ነገር ግን ፍርድ ቤቱ የሰጠው ብይን ሲነበብ የሰማ ነው ሀሳብን መግለጽ መብት ቢሆንም የሌላውን ሰው መብት እንዳይነካ ጥንቃቄ ማድረግ ያስፈልጋል። በዚህ ምክንያት 7 ቀን በጣቢያ ቆይተው ይቅረቡ፣ በዋስትና ቢለቀቁ ማስረጃ ሊያጠፉ ይችላሉ፣ ግምት ወስደናል የሚል ነው የተነበበው በችሎት ላይ ስማ ነው።
ፍርድ ቤቱ ፖሊስ ያቀረበውን የምርመራ ውጤት ለማድመጥ ለጥቅምት 15/2011 ዓ.ም. ተለዋጭ ቀጠሮ መስጠቱን ጠበቃ አለልኝ ጨምረው ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። መጽሔት ይቀጥላል። ድህነት ያብቃ ቀንን ምክንያት በማድረግ ከ30 ሀገሮች ከተውጣጡ ወጣቶች ጋር የዓለም ባንክ የልማት ባለሙያዎች ተገናኝተው ተወያይተዋል። የውይይታቸው ሐሳብ የወጣቶችን እምቅ አቅም ወደ ሥራ ማስገባት የሚቻልበት ሁኔታ ነበር። ድህነት ያብቃ ቀን ታስቦ የዋለው ከትናንት በስቲያ ረቡዕ ነበር። የማርያማ ዲያሎን ዘገባ ቆንጅታዬ ታቀርበዋለች።
ከአቡጃ፣ ከፕሪቶሪያ፣ ከባማኮ አንስቶ ከአህጉሪቱ ዙሪያ ከ30 ከተሞች ወጣቶች ዋሽንግተን ከሚገኙ የልማት ኤክስፐርቶች ጋር በቪዲዮ አማካይነት ጉባኤ አድርገዋል። የኢንተርኔት ተደራሽነት መሻሻል፣ የቴክኖሎጂ እድገት፣ የምጣኔ ሀብትና የገንዘብ ምደባን ጨምሮ ሌሎችም ርዕሶች የጉባኤው ትኩረቶች ነበሩ። የዓለም ባንክ ሪፖርት እንደሚለው እጅግ በባሰ ድህነት ውስጥ የሚኖሩ ሰዎች ቁጥር በዓለም ዙሪያ ቀንሷል። አሃዞቹ እንደሚያሳዩት በከፋ ድህነት ውስጥ የሚኖሩ ሰዎች ቁጥር ይቀንስ እንጂ ታዲያ የድህነት ቅነሳው አካሄድ ፍጥነት ዝግ እንዳለ ነው። የዓለም ባንክ የአፍሪካ ምክትል ፕሬዚደንት ሀፌዝ ጋኔም ከዛምቢያ ዋና ከተማ ከሉሳካ በውይይቱ ተሳትፈዋል።
Africa's greatest wealth and its greatest asset is its youth.
የአፍሪካ ትልቁ ሀብቷ ወጣቶቿ ናቸው። ወደፊት ለመራመድ ለመለወጥ አቅሙ ያላቸው ወጣቶች ናቸው።
አፍሪካ ውስጥ አሁንም ብዙ መከናወን እንዳለበት ያሰመሩበት የዓለም ባንኩ ባለስልጣን የአህጉሪቱ የደህንነት ችግር ባለፉት 25 ዓመታት እንደ ተባባሰ ነው የገለጹት።
The number of poor people in Africa has grown from 278 million people in 1990
አፍሪካ ውስጥ በድህነት የሚኖረው ሕዝብ ብዛት እንደ አውሮፓን አቆጣጠር በ1990 278 ሚሊዮን የነበረው ዛሬ 413 ሚሊዮን ደርሷል። ዛሬ አፍሪካ ውስጥ ከ20 ዓመታት በፊት ከነበሩት ቁጥራቸው በእጅጉ የሚበልጥ በድህነት የሚኖሩ ሰዎች አሉ። ይሄ ተቀባይነት የሌለው አካሄድ ነው።
ድህነትን ማስወገድ የሚለው ጽንሰ ሐሳብ ለወጣቶች በአንድ የልማት ዘርፍ ብቻ ትኩረት ለመስጠት እጅግ የገዘፈ ሆኖ ሊገኝ እንደሚችል ጉባኤውን በማስተባበርና በመምራት የተሳተፈችው የ23 ዓመቷ ወጣት የሥራ ተለማማጅ ሴሌና ባችሊ ትናገራለች። ምክርም አካፍላለች።
We need to start somewhere. We need to start with education. We need to start with changing the mentality in the continent.
አንዱጋ መጀመር አለብን ያለችው ሰሌና ከትምርት በአህጉሪቱ ዙሪያ ያለውን አስተሳሰብ ከመቀየር መነሳት ይኖርብናል ብላለች። ከዚያ ተነስተን ወደ ግብርና፣ ወደ ኤነርጂ ዘርፍ ልናመራ እንችላለን። መነሳት ያለብን ግን ከትምርት ዘርፍ ነው። በሳይንስና ቴክኖሎጂ፣ ሂሳብና ምህንድስና ዘርፍ ማትኮር ይኖርብናል ብላለች ወጣቷ ተለማማጅ ሴሌና ባችሊ። አንዳንዶች ቴክኖሎጂ እድገትን ለማፋጠን እድል ይፈጥራል ሲሉ፣ ኤም ፔዲግሪ የሚባለው ተቋም መስራች ብራይት ሲመንስ በበኩላቸው ያ እንደየሁኔታው ነው ይላሉ።
The challenge is that we've done well in consuming a lot of technology. What we've not done as well is in the production of technology. So leapfrogging
በቴክኖሎጂ በመጠቀም ረገድ በደንብ አከናውነናል። በደንብ ያላከናወነው ቴክኖሎጂን ማምረቱ ላይ ነው። ስለዚህ ቁልፉ የቴክኖሎጂ ተጠቃሚነቱን እጅግ ማፋጠኑ ብቻ ሳይሆን በዓለም ላይ ወደፊት የሚኖሩ ለውጦችን ባገናዘበ መልኩ አዳዲስ የቴክኖሎጂ ውጤቶች ማምረቱም ጭምር ነው።
እውነተኛ ፍጥነት የሚመዘገበው እንደውም አሉ መሬቱ ላይ ካለው እውነታ ጋር የተገናዘበ ቴክኖሎጂ ሲፈጠር ነው።
ك ክቡራትና ክቡራን አድማጮች በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ እየተላለፈላችሁ ያለውን የአሜሪካ ድምፅ ራዲዮ ጣቢያ የአርብ ምሽት ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ 3 ሰዓት ከ20 ደቂቃ ሌል ጥቂት ሰከንዶች ይቀራሉ። በስቱዲዮ ሰዓታችን መሰረት አሁን ወደ አዲስ አበባ እናቅና። አሉላ፣ ጉዳያችን አዲስ አበባ ላይ
ጉዳያችን ሰለሞን፣ ጉዳያችን የራሳችን ይመስላል። የራሳችን ጉዳይ እንዳይመስል ፈራለሁ። የራሳችን ጉዳይ መባሉ አንድም የአሜሪካ ድምጽ መሆኑ ባለ ጉዳዩ፣ ሁለትም የመገናኛ ብዙሃን ባለሙያዎች ስልጠና መሆኑ ባልደረቦቻችን መሰንበቻውን በአዲስ አበባና በአፍሪካ ቀንድ የተለያዩ አካባቢዎች ያሉ የአማርኛም የሶማሊኛም የትግርኛም ፕሮግራም ዘጋቢዎቻችን
ቪኦኤ አዲስ አበባና የአፍሪካ ቀንድን ተቆጣጥሯል ነው
ተቆጣጥሯል ወጋችን ላይም ይመጣል። ታዲያ ጉዳያችን የራሳችን ቢባል የሚያንስ አይመስለኝም።
የእኛም
የህዝብም
የኢትዮጵያውያን ሁሉ
እኛም ደግሞ የነሱንን ልንል ነው። እንደሱ ነው እና የስልጠናውን መገባደጃ ምክንያት በማድረግ በጣም ምጥን የአፍሪካ ቀንዱን የአፍሪካ ዲቪዥኑን ዲሬክተር አቶ ንጉሴ መንገሻንና ከተሳታፊዎቹ ከባልደረቦቻችን ሁለቱን በአጭሩ ማምሻው ላይ በስልክ አግኝቻለሁ።
መልካም፣ ናፍቀውን ነበር። እንደውም እስቲ ትንሽ እናገኛቸው
እንስማቸው። ሰላም አዲስ አበባዎች። የዋሽንግተን ዲሲ ቢሮም አዲስ አበባ ይሄደ ይመስላል። የአሜሪካ ድምፅ ከአዲስ አበባ ልንለው እንችላለን። የአፍሪካ ዲቪዥን ወይም ዋና ክፍል ዲሬክተር አቶ ንጉሴ መንገሻ፣ እስክንድር ፍሬው፣ አስቴር ምስጋናው፣ ምን አገናኛችሁ እንዳንል የእስክንድር ሳምንቱ መጀመሪያ ላይ ዝግጅት ያስተዋወቀ ይመስለኛል። ዛሬ የአሜሪካ ድምፅ ለሪፖርተሮቹ የሚያቀርበውን ስልጠና አገባዶ በመጨረሻው ሰዓት ነው ያገኘኋችሁ። አቶ ንጉሴ፣ ቀደም ብለህ ለእስክንድር እንደነገርከው ከ37 ዓመታት በኋላ የአገርህም ምድር መርገጥህ አንድ ነገር ነው። አሁን ደግሞ በሙያው ስልጠና የመስጠት እድል ካገኙ ጥቂት ሰዎች ውስጥ ሆነሃል። አዲስ አበባ ለሚገኙት ዘጋቢዎቻችን፣ በመላው የአፍሪካ ቀንድ አካባቢ ለሚገኙ ከስሜትህን ጀምር። ምን አይነት ስሜት ላይ ነው ያለኸው?
ምን ብዬ እንደመዝም አላውቅም። ደስታ ነው፣ ደስታ በደስታ ላይ። በነገር ላይ እኔ ጠዋት ከእንቅልፌ ነትቼ መስኮቴም ስከፍትና የኢትዮጵያን ፀሐይ ጨረር ሳይ እዚህ ነው እንዲህ ያለው ትላለሁ። እና ሁልጊዜ በደስታ እንደተሞላው ነው፣ በመደነቅ ነው። እና ረጅም ጊዜ አልም የነበረውን መኝ የነበረውን ነገር በማግኘቴ በጣም በጣም ትልቅ ደስተኛ ሰው ነኝ። እና በዛ ደግሞ ትልቅ ክብር ይሰማኛል፣ ትልቅ ኩራት ይሰማኛል፣ ትልቅ ደስታ ይሰማኛል። በነገር ላይ ደግሞ አሁን ልናስተምር ልናሰለጥር ያመጣናቸው 13 የሶማሌ ስትሪንገርስ ከያለበት ከዛ ደግሞ 14 የሚሆኑ ከዚህ ከኢትዮጵያ ብዙዎቹ አዲስ የተመለመሉ ናቸው። በጣም ግሩም የሆኑ ጋዜጠኞች ሊወጣቸው የሚችሉ ብቁ ወጣት ጋዜጠኞች ናቸው። እና ዛሬም አጠቃለን ያስተማርናቸው አንደኛ ለሬዲዮ ከዚህ በፊትም እንደሚሰሩት ሁሉ ሬዲዮ ኮንቴንት ፕሮዳክሽን እንዴት አድርጎ ፕሮዲስ ማድረግ እንደሚቻል፣ ከዛ ደግሞ ለቴሌቪዥንም እንደዚሁ፣ ከዚህም ደግሞ ለሶሻል ሚዲያ ነው እና ያቀናጀ ነው፣ ሁሉንም ያቀናጀ ነው። እንደምታወቀው በአሁኑ ዘመን ሬዲዮ ላይ ብቻ ማትኮር የሚያዋጣም ነገር አይሆንም። ስለዚህ በዚህ ረገድ ሁሉም ስራ ተግባራቸውን ፈጽመው ከዛ ደግሞ አሳይመንት ሰጥቷቸው ያመጡት ቪዲዮ የሚገርም ነው። ታየዋለህ፣ ብዙ በአየር ላይ የሚሆን ነው። በጣም ግሩም የሆነ ስራ ሰርተው ነው ዛሬ የተመረቁት። ሰርቲፊኬት ሰጥተናል። እኛም ደስተኞች ነን፣ እነሱም ደስተኞች ናቸው። አንቲንክ አሴል እሷን በኩል ስሜት ልናይዙ ይችላል።
ግሩም ደስታው የሚገባ ይመስላል። አቶ ንጉሴ፣ እስክንድር እና አስቴር እናንተ ምን አይነት ስሜት አደረባችሁ? አስቴር ምን አይነት ስልጠና ነበረ? የአሜሪካ ድምጽ የአማርኛውን ክፍል ከተቀላቀልሽ አጭር ጊዜ ነው። ሆኖም ይሄን ለየት ያለ አጋጣሚ ከተካፈሉ ዘጋቢዎቻችን ጋር ተቀላቅለሻል። እንዴት ነበረ ስልጠናው?
አመሰግናለሁ አሉላ። እንግዲህ በዚህ የአምስት ቀን ቆይታዬ ውስጥ እንግዲህ በጣም ብዙ ነገሮችን ነው በህይወቴ ውስጥ የተማርኳቸው። ሶስት ትልልቅ ነገሮችን በህይወቴ በዚህ ስልጠና ላይ አግኝቻለሁ። የመጀመሪያው ያው የልምድ ልውውጥ ነው። እንግዲህ ያው ቀደም ብለህ እንደገለጽከው አንጋፋ ጋዜጠኛ ንጉሴ መንገሻ እንዲሁም ደግሞ ትዝታ በላቸው እነሱ የመሳሰሉ በጣም ታዋቂ ጋዜጠኞች ትልቅ ልምድ መውሰድ የህይወት ተሞክሯቸውን ማካፈል ለእኔ በጣም ትልቅ አጋጣሚ ነው። በየትኛውም ታሪክ አጋጣሚ ላገኘው የማልችል ነገር ነው። ሁለተኛው ደግሞ የእርስ በርስ ትውውቅ ነው። እንደሚታወቀው እንግዲህ የምስራቅ አፍሪካ ጋዜጠኞች ነው በዚህ ስልጠና ላይ የተጠሩት። ከሶማሊያ፣ ከኤርትራ፣ ከኬንያ እንዲሁም ከኢትዮጵያ ከተለያዩ ክልሎች የተውጣጡ ጋዜጠኞች፣ አዳዲስ እና ነበር ጋዜጠኞች ተካተዋል፣ እኔንም ጨምሮ ማለት ነው። እና ከእነርሱ ጋር እርስ በርስ በመተዋወቅ ስልጠና ሳይሆን የመማማሪያ መድረክ ነው የነበረው እና በጣም ደስ የሚል ነው። ከዛ ውጭ ደግሞ ሶስተኛ ነገር ያልኩት ከስልጠና ያገኘሁት ነገር አሁን ዘመኑ የደረሰበትን ቴክኖሎጂ ተጠቅመን የአድማጭና ተመልካቾቻችን እርካ ለማርካት መስራት እንዳለብን አቅጣጫ ስላለ ማለት ነው። እንግዲህ እንደሚታወቀው የአሜሪካ ድምጽ ሬዲዮ ለረዥም ጊዜ የሚታወቀው በሬዲዮ ነው። አሁን ግን ከዘመኑ ጋር አብሮ ለሚሄድ ሊያስችል የሚችል ዌብሳይት አለ፣ በማህበራዊ ሚዲያ የሚተላለፉ አሉ እና በዛ ደግሞ የሚከታተሉልን አድማጭና ተመልካቾቻችንም ሊያስደስት የሚችል ስራን መስራት ሊያስችለን የሚችል የቴክኖሎጂ በተግባር የተደገፈ የቴክኖሎጂ ስልጠና ስለተሰጠ እኔ እንግዲህ በህይወቴ በጣም ትልቅ ነገር ነው ያገኘሁበትና እጅግ በጣም ደስ ብሎኛል።
እስክንድር፣ ከዘገባ ወደ ተጠያቂነት የተሻገርክ ይመስላል። ከአማርኛው ክፍል ጋር ረዘም ካለ ጊዜ ከቆዩት ዘጋቢዎች
ሁሉም ጋዜጠኛ ነው። እኔም ጠያቂ ነበር።
ስትመጣ ምን ጠይቀሃለን? አንተ ብዙ የምትጠየቀው የምትነግረን የልምድ ሁኔታዎች ይኖራሉ። እስክንድር፣ አቶ ንጉሴ ጋር ስትነጋገር ታነሳ ነበረ የነበረውን ስሜት ቀረብ አድርገ ለማየት የፈለክ ይመስላል። የእሱን የመጀመሪያ ጊዜ ከረጅም ጊዜ በኋላ ወደ ኢትዮጵያ ጉዞ፣ ስልጠናው ለአንተ ምን የተለየ ስሜት ፈጠረልህ? የነበሩትን ሁኔታዎችስ እንዴት ትገልጻቸዋለህ?
እንግዲህ አሉላ፣ 27 የአሜሪካ ድምፅ ሪፖርተሮች በአዲስ አበባ ከወራት በፊት የሚታሰብ አልነበረም። እውነት ለመናገር ብርሃነ በርሄ ከአስመራ አዲስ አበባ መጥተዋል። ገልሞ ዳዊት ከናይሮቢ፣ በርከት ያሉ ከሶማሊያ መጥተዋል። ከጅቡቲም የመጣለ። ከምንም በላይ ደግሞ አቶ ንጉሴ መንገሻ በሬዲዮ ስሙ ጌታሁን ታምራት እንግዲህ ከ37 ዓመት በኋላ አዲስ አበባ መጥቷል። እንደው ይፋ ከሆነ ስልጠና ውጭ እንኳን አብረው ብትሆን ብዙ የምትማርበት ታላቅ ጋዜጠኛ ነው አቶ ንጉሴ። እና የእኔን ስሜት ብቻ አይደለም የማጋራህ እዚህ ላይ። በነገራችን ላይ አሉላ፣ እዚህ ያሉ የምስራቅ አፍሪካ ወይም ከሶማሊያ የመጡት በተለይ አለቃችን እያሉ ሲጠሩት፣ እንደውም እሱ አይ እኔ አለቃ አትበሉኝ፣ ቦስ ይሉታል በእንግሊዝኛ። እና አለቃ አይደለሁም፣ ባልደረባችሁ ነኝ፣ ጋዜጠኛ ነኝ፣ እና በዛ መንገድ አትግለጹኝ ይል ነበር። እና ስሜታቸውን ከፊታቸው ላይ ማንበብ ትችላለህ። እንደዚህ አይነት ከፍተኛ ተሞክሮ ያለው ከፍተኛ ልምድ ያካበተ ሰርቶ የሚያሳየ ያስመሰከረ አንጋፋ ጋዜጠኛ እንግዲህ ለስልጠና አብሮህ ሲሆን ምን ያህል ልትማር እንደምትችል መገመት አያዳግትም። እና ይሄ እንግዲህ ከብዙ ከበርካታ ዓመታት በኋላ እውን የሆነ ነገር ነው። ብዙ ነገርም ያሳያል። የኢትዮጵያ ሁኔታ መቀየሩን፣ የአካባቢው ሁኔታ መቀየሩን እንግዲህ የአሜሪካ ድምፅ ሬዲዮ ከአስመራ ያለውን ሪፖርተሩን አዲስ አበባ መጥቶ ማሰልጠኑ፣ ከሶማሊያ በቀጥታ ኢትዮጵያ ውስጥ መጥተው መሰልጠናቸው፣ ኢትዮጵያ ውስጥ ያሉትንም ጨምሮ 27 ሪፖርተሮቹን በአዲስ አበባ ሰብስበው ስልጠና መስጠት መቻሉበት በራሱ የሚነግርህ ነገር ከፍተኛ ነው እና ይሄ ብዙ እንድምታዎች ያሉት ነው። በአጠቃላይ አሉላ፣ ከብዙ አቅጣጫዎች እናገርለት ልታወራለት የምትችል ነገር ነው እና አቶ ንጉሴ መካከላችን በመገኘቱ ወይም ቀደም ሲል ስናዳምጠው በኖር ነው ስሙ ጌታሁን ታምራት በመካከላችን በመገኘቱም እኛም ሌሎቹም ከጎረቤት ሀገራት የመጡ ጋዜጠኞች በጣም ደስተኞች ናቸው።
አሉ አንድ ነገር ልጨምር። በነገር ላይ ትልቁ ነገር ለእኔ በጣም ትልቅ ደስታ የሰጠኝ ስራ ህይወቴ ውስጥ ከነዚህ ወጣት ጋዜጠኞች ጋር ያሳለፍኩት የአንድ ሳምንት ነው እና ደግሞ እንደምታውቀው ኢትዮጵያ አዲስ የሽግግር ዘመን ውስጥ ነው ያለችው እና ብዙ ለውጥ ተደርጓል። እስካሁንም በዚህ በአጭር ጊዜ ውስጥ ብዙ ለውጥ ወደፊትም ይጠበቃል። እዛ ውስጥ እነዚህ ጋዜጠኞች ያለባቸው ሚና ነው ዋናው ነገር አትኩሮ ነው የያዝነው እና ዋናው ነገር ሀቅ ላይ የተመረኮዘ ሚዛናዊ የሆነ ፋክት ቤዝ በባላንስ ፌር ሪፖርቲንግ የምንለውን በደንብ አድርገው የተገነዘቡ ይመስለኛል። ከዛ በተረፈ ደግሞ ይሄ ብሬኪንግ ኒውዝ ሰበር ወሬ ነው የምትሉት እሱ ላይ ብቻ ማትኮር ሳይሆን ለህዝቡ ህሊና ውስጥ የሚገባ የህዝቡን ህይወት የሚመለከት በጤናውም ሊሆን ይችላል የህዝቡን ግጭት የማያመጣ ሲሆን መቀራረብን፣ መራራቅን ሳይሆን መቀራረብን፣ ግጭትን ሳይሆን ሰላምን ሊያመጣ የሚችሉ ፕሮግራሞችም ፕሮዲስ እንዲያደርጉ ነው ዋናው ነገር የደረገው እና በዚህ ላይ ጥልቅ የሆነ ውይይት አድርገናል። ጥልቅ የሆነ ስምምነት አለ። ወደፊት በዚች ሀገር ዴሞክራሲያዊ ግንባታ ውስጥ ዴሞክራሲያዊ ተቋማችን ለመመስረት በሚደረገው ጥረት ውስጥ ሚና ይኖራቸዋል እንደ ጋዜጠኝነት ማለት ነው። እና በዚህ ረገድ በጣም ጥሩ ስምምነት አለ። ጥሩ ውጤት ነው የምጠብቀው በአጭር ጊዜ ውስጥ በበኩሌ።
የመጨረሻውን ጥያቄን ጀምረሃል። አንድ ነገር ብቻ ጨምርልን አቶ ንጉሴ፣ የተለየ የፖለቲካ ሁኔታ የተለየ የመገናኛ ብዙሀንም ይዞታ ጠባይም ጭምር የተቀየረበት እንደመሆኑ ውድድሩም የተጋጋለ እንዲሆን ይጠበቃል። በአገር ውስጥ የሚኖሩ ቀደም ሲሉ የነበሩ መገናኛ ብዙሀን በተለየ ሁኔታ ይሰራሉ፣ አዳዲሶች ይመጣሉ። በዚያ ውድድር ውስጥ የአሜሪካ ድምጽ ራዲዮ የአማርኛው ክፍል ከጽንሱ ጀምሮ እንደነበረ ሰው ከ1982 ጀምሮ ነበርክና ለዚያ ውድድር የአሜሪካ ድምጽ የተዘጋጀበትን ሁኔታ ወይም የሚዘጋጅበትን እንዴት ትገልጸዋለህ?
ጥሩ ጥያቄ ነው። በነገር ላይ አንዳንድ ጊዜ ሲኖረኝ ከዚህ አካባቢ የሚሰራጭቱን በግል የሚዲያ አውትሌትም ሆነ በመንግስት ሳይ በነገር ላይ እኛም የምናመነጨውን የፕሮግራም አይነት ፕሮዲስ የምናደርገውን ፕሮግራም አይነት ከፍ ካላደረግ ነው ከስራ ውጭ የሚያደርጉን ይመስለኛል። ያ ደስ ነው የሚለው። ውድድር በጣም ጥሩ ነገር ነው። ህዝብ ከተለያየ የዜና ምንጭ በዜና አውታር የተለያየ ወሬ ማግኘቱ እና ትክክለኛ ሆነ ሀቅ ላይ የተመሰረተ ደግሞ ሊያወያይ የሚችል ሊያራብሽና ሊያጣላ ሳይሆን ሊያወያይ የሚችል ፕሮግራም ማግኘቱ በጣም ጠቃሚ ነው እና በዚህ ረገድ የአሜሪካ ድምጽ ራዲዮ ጣቢያ ብዙ ይጠበቅበታል። በነገር ላይ ይህንን ስልጠና ስናስብና ስናቅድ ከዚሁ አንጻር ነው። ከፍ ያለ ውድድር ስለሚጠብቅ የዛ ውድድር አካል ለመሆን ነው ይህን ወጪ ያደረግነው። ከዚህ በተረፈ ደግሞ አሁን ትልቁ ምኞቴ በቅርቡ አንድ የሪፖርቲንግ ሴንተር እዚህ አዲስ አበባ ውስጥ ይከፈታል ብዬ አስባለሁ። እንዲሁም የተወሰኑ ቦታዎች ቀኝቼ ነው የሚሄደው፣ እሱ በቅርቡ ይከወናል ብዬ ነው የማስበው። በሌላ በኩል ደግሞ ማን ያውቃል 24/7 አራት ሰዓት በየቀኑ 7 ቀን በሳምንት ፕሮግራም ሊኖር ይችላል እዚህ ከተማ ውስጥ ቮይስ ኦፍ አሜሪካ በመላ አፍሪካ ውስጥ ናይሮቢ፣ ዳካር፣ ኦጋዱጉ፣ ናይጄሪያ ሁሉ ተስፋ ገብተናል። 32 በሚሆኑ ዋና ዋና ከተሞች የዚህ አይነት ፕሮግራም ማሰራጫ አውታር አለው። አዲስ አበባ ደግሞ የአዲስ አበባ የኢትዮጵያም ከተማ ብቻ አይደለችም፣ የአፍሪካም ዋና ከተማ ነች። ስለዚህ ይህም እድል ወደፊት እንደሚከፈት ተስፋ አደርጋለሁ። እዚህ በማደርገው የአንድ ሳምንት ቆይታዬ ከኢትዮጵያ መንግስት ባለስልጣናት ጋር የማወራበት ጊዜ የማነሳው ይሆናል። በነገር ላይ በዚህ በሚመጣው ሳምንት እስክንድር ባዘጋጀው መሰረት ከዚህ አካባቢ ካሉ የዜና አውታሮች ከግልም ሆነ ከመንግስት ፕሮግራም አቅራቢዎች ጋር በኤምባሲው ክልል ውይይት አካሄዳለሁ። ኮንቨርሴሽን ዊዝ ጆርናሊስት በሚል ርዕስ ከዛ ደግሞ አንድ ቀን ደግሞ አዲስ አበባ ዩኒቨርሲቲ ሄጄ እንደዚሁ ጋዜጠኞች ትምህርት ቤት እንዲሁ ንግግር እናደርጋለን፣ ዝግጅት እናቀርባለን። በዛም ረገድ ብዙ እድል የተከፈተልን ይመስለኛል። በዚህ አካባቢ ከሚገኙት የሚዲያ አውትሌቶች ጋር ቅርብ ግንኙነት ለማየ ቅርብ ግንኙነት ለማድረግ
መልካም። እንግዲህ ስትመጣ የቀረውን እናገኛለን። ውድድሩ ገና ድሮ የጀመረ ይመስላል፣ ዝግጅቱም እንዲሁ። እስክንድርና አስቴርም በየበኩላችሁ ለዚያ ውድድርና ሩጫ የተዘጋጃችሁ ይመስለኛል። አቶ ንጉሴ መንገሻ የአሜሪካ ድምጽ ራዲዮ የአፍሪካ ዲቪዥን ዲሬክተር፣ እስክንድር ፍሬውና አስቴር ምስጋናው ባልደረቦቼ፣ ሁላችሁንም ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። መልካም ምሽት። ደህና ሁኑ። ሰለሞን፣ እንግዲህ መጠን ያለ ምክንያታዊ ውይይት ነው ከሶስቱ ባልደረቦቻችን ጋር ያደረግነው ንጉሴ መንገሻን ጨምሮ። እየተለወጠ ያለው የመገናኛ ብዙሀን ይዞታ እንደ ፖለቲካው አየር መቀየር ሁሉ ብዙ የሚያነጋግረን ብዙ ውይይቶችንም የሚጋብዝ ይመስለኛል። የውይይቶቹና የንግግሮቹን ያህል ታዲያ የስራውም ጠባይ የስራውም ሁኔታ አቶ ንጉሴ ቀደም ብሎ ጠቀስ እንዳደረገው እኛንም ጨምሮ በተሻለ መንገድ በተሻለ ሁኔታ የሚሰራበት ፈጥኖ የምናየው ይመስለኛል። እኔ ገና ድሮ ጀምሯል ባይ ነኝ። የውድድሩም ሁኔታ አንዳንድ ቃላት እንለዋወጥና ወደሚቀጥለው እንሻለን።
አሁን እውነትህን ነው። አሁን እየነፈሰ ያለው አጠቃላይ ሁኔታ ኢትዮጵያ ውስጥ ምን ያህል ተስፋ ሰጪ፣ ምን ያህል አበረታች እንደሆነ በርቀትም ስንሰማው የቆየ ነው ነው አሁንም ደግሞ እዛው ተገኝተው የመስሪያ ቤቱም ኃላፊዎች የአፍሪካ ቀንድ አገልግሎትም ኃላፊዎችና ሰራተኞች እየተመለከቱት ነው ያሉት። እንግዲህ እነሱ አሁን ባሉን መሰረት፣ አቶ ንጉሴም ሌሎቹም በነገሩን መሰረት ተስፋ ሰጪ ሁኔታ ነው ለሚዲያው ያለው። በመሰረቱ የህዝብ ጉዳይ መሰራት ያለበት ማንኛውም የህዝብ ጉዳይ መሰራት ያለበት ጠረጴዛ ላይ ነው፣ አደባባይ ላይ ነው። ይህንን ደግሞ የሚያደርጉት አቅሙም ያላቸው መገናኛ ብዙሃን ናቸው። የምትፈራው ነገር ከሌለ በስተቀር፣ የምትደብቀው ነገር ከሌለ በስተቀር ከመገናኛ ብዙሃን የምትደበቅበት፣ የምትሸሽበት፣ መገናኛ ብዙሃንን የምታዋክብበት ምክንያት አይኖርም። ስለዚህ ተስፋ ሰጪ ነገር ያለ ይመስለኛል። ሌላው አንድ በቅርቡ አዲስ አበባ ላይ ያለ የድሮ ጓደኛዬ ወዳጄ ፌስቡክ ላይ ፖስት አድርጎ የነበረው አንድ ሐሳብ ነበረ። እነዛ ወታደሮች ቤተ መንግሥት ሄደው ፑሽአፕ ሰርተው በሰላም በዛው እንደተገላገሉት ማለት ነው። እኛም አለ በተለይ የግል መገናኛ ብዙሃን ጠቅላይ ሚኒስትሩን ለማግኘት በጣም ብዙ ችግር ነው ያለብን፣ መድረስ አልቻልንም። ብዙ ታውቃለህ ያሉትን መሰናክሎች፣ ማዕቀቦች። በዚህ ምክንያት አንድ ቀን ጠቅላይ ሚኒስትሩን የሆነ ቦታ ላይ አድፍጠን እንያዛቸውና በጋዜጠኛ ቋንቋ አምቡሽ እናደርጋቸውና 10 ፑሽአፕ ሰርተን እንገላገላለን እና ለውጦች እየታዩ ቢሆኑም ሀገሪቱ ውስጥ ግልብጥ ያለ ለውጥ ላይኖር ይችላል። የአስተሳሰብ ለውጥ፣ የዝግጅት ለውጥ፣ የስነ ልቦና ለውጥ ይጠይቃል እንዲህ አይነቱ ጊዜና እንቅስቃሴ። ስለዚህ ዛሬ የማናያቸው ሁኔታዎች መሰረቱ ከተጣለ ወደፊት ብዙ ነገር እናገኛለን የሚል ተስፋ አለን። በተለይ የሪፖርቲንግ ማዕከሉ አዲስ አበባ ውስጥ አቶ ንጉሴ እንዳለው ከተከፈተ ማለት ነው። የአሜሪካ ድምፅ ወደ 270 ሚሊዮን አድማጮችን በአርባ ቋንቋ በዓለም ዙሪያ ያደርሳል። እንግዲህ የኢትዮጵያ የኤርትራና የአካባቢው አድማጮች ግዙፍ ቁጥር ነው። ይሄንን ቁጥር ከምናሟላው ውስጥ ብዙውን እኛ እንይዛለን ማለት ነው። አፍሪካ ውስጥ ከሚዳረሱት 18 ቋንቋዎች በአሜሪካ ድምፅ ማለት ነው፣ ግዝፈት ጋር ስታስተያየው ማለት ነው።
ሰለሞን ተስፋው ምናልባትም አድማጮቻችንም ጋር ቅርብ የሚሆን ይመስለኛል ስልጣናት ቅርብ መሆን ስራቸው ቢሆንም በመጠኑ እንኳን ስናገኛቸው ከፍ ያለ ስሜት ያሳድርብናል። የተሻለ ሁኔታ የበለጠ መገኘት እንዳለባቸው እናምናለን። ይሁንና ፈተናዎችም አብረው መኖራቸው አልቀረም። አድማጮች መጠየቅ አለባቸው፣ የሚገባቸው ማግኘት አለባቸው። ባለስልጣናት ግልጽ መረጃ መስጠት መቻል አለባቸው። እየሰጡ ነው። አሁን የሚያደርጉትን እናደንቃለን፣ አክብሮት አለን። ሁላችንም ስራ አለን፣ እኛም ኃላፊነት አለብን፣ እነሱም። አንዳንድ ጊዜ ባለስልጣናትን ስናነጋግር ተጠያቂነቱ የእነሱ ብቻ አይደለም። በትክክል ካልዘገብን እኛም እንጠየቃለን። ለሁሉም ይሄ በሰፊው ምንመለስ
ይሄ እኮ ሙያችን የሚያስገድደን ጉዳይ ነው።
አዎ፣ በሰፊው የምንመለስበት ርዕስ ነው። ፌክ ኒውስ እየተባለ የሚነሳውን የተሳሳተ መረጃ የሚነዛውንም የምታሸንፈው ትክክለኛ መረጃ በመስጠት ነው።
ትክክል።
ሁሉም ሰፊ ውይይት ይኖረናል። አሁን ወደ ተከታዩ ቅንብር እንለፍ።
እንግዲህ እስቲ ለመሸጋገሪያ ያህል ወደሚቀጥለው ታሪካችን አንድ ጮማ የሚባል ጣፋጭ ወሬ ጣል እናድርግ። መሀል ላይ ዛሬ ማታ በዚህ በዩናይትድ ስቴትስ ሜጋ ሚሊየን የሚባል ሎተሪ አለ። ይሄ ዕጣ ይወጣል። ቲኬቶቹ ተሽጠው ሲያልቁ ወደ 1 ቢሊዮን ዶላር 30 ቢሊዮን የኢትዮጵያ ብር አካባቢ ማለት ነው የሚደርስ ዕጣ ነው አሸናፊው የሚያገኘው። ያችን ቁጥር ለመግዛት ታዲያ ያለው ድል ያው የጠበበ እንደሆነ ይታወቃል። ባለፈው ሳምንት እንኳን ከ300 ሚሊዮን አንድ አሸናፊ ነው ሊኖር የሚችለው ያለው። አሁን ደግሞ በዚህ ሳምንት ስላደገ ዕጣው ምን ያህል ሊሄድ እንደሚችል መገመት ቀላል አይደለም። ቲኬቶቹን ግን ለመግዛት በየመሸጫው መደብር ህዝቡ እየተኮለኮለ ነው። ሰሞኑንም እንዲህ ስራኩት ነበር።
ሰለሞን እንዳልከው እየተከለከለ ነው። ያልገዛ ሰውንም የሚያጓጓ ይመስላል። በሩቅ ያለውም ቁጥሩ ግዝፈቱ
ሎተሪ ያመልጣችሁ።
በአሁኑ ሰዓት ሎተሪ ቢወጣ አሸናፊው የ970 ሚሊዮን ዶላር የአሜሪካ ዶላር ያገኛል። ይህ በእንዲህ እንዳለ ሌላው ፓወርቦል የተባለ ነገ የሚወጣ ሎተሪ ደግሞ ያን ያህል ያላነሰ 430 ሚሊዮን ዶላር ደርሷል።
ብር በብር ነው ሰሞኑ
ብር በብር ሆኗል። ከሁለቱ አንዱን ሎተሪ የማሸነፍ እድሉ ያለው ታዲያ ቅድም ያልከው ቁጥር ጋር ይወስደናል። ከ302 ሚሊዮን አንድ ሰው ብቻ ነው። የአንድ ትኬት ዋጋ $2 ነው። በ2 ዶላር ቢሊዮን መሆን ቢሊዮነር መሆን ይቻላል።
በስንት ነው የምታባዛው?
በዛሬው ሎተሪ እጣ መልካም እድል ለተወዳዳሪዎች ወይ ለሽልማት ተቀባዮቹ የሚደርስ ከሆነ
ወተከታ ወደ ተከታዩ የምሽቱ ቅንብራችን እንተላለፍ። የለውጥ አየር እየነፈሰ እንደሆነ በሚታይባት ኢትዮጵያ ባለፉት 6 ወራት ውስጥ በመንግሥት እየተወሰዱ ናቸው የሚባሉት ተጨባጭ የሚባሉ የለውጥ እርምጃዎች በአብዛኛው ሰው ዘንድ ተቀባይነትን እንዳገኙ ይስተዋላል። ለውጡን ዘላቂ ለማድረግ በመንግሥትና በሌሎችም ባለድርሻ አካላት የተለያዩ ተግባራት እየተከናወኑ መሆናቸውም ይታያል። የሲቪሉ ኅብረተሰብ ድርጅቶች ዲሞክራሲን በኢትዮጵያ ለማጽናት ባላቸው ቦታና ሚና ላይ የተነጋገረ ውይይት ሰሞኑን አዲስ አበባ ላይ ተካሂዶ ነበር። በውይይቱ ላይ መሪ ሐሳቦችን በመስጠት ከተሳተፉት መካከል አንዱን አዲስ አበባ ያለው ሪፖርተራችን መለስካቸው አመሃ አነጋግሯል።
የሲቪል ማህበረሰቡ ድርጅቶች ዴሞክራሲን በኢትዮጵያ ለማጽናት ያላቸው ድርሻ በሚለው ርዕስ ላይ አጠር ያለ የጥናት ጽሑፍ ከቀረበ በኋላ በዚሁ ላይ ተመስርተው 4 ሰዎች መሪ የመወያያ ሐሳቦቻቸውን አቅርበው ነበረ። ከእነዚህ መካከል በተለያዩ የመገናኛ ብዙሃን ዘዴዎች ሐሳቡን የሚያሰራጨውና በተለይም ዞን 9 በተባለው የጦማሪያን ስብስብ አባልነቱ ጦማሪ በፈቃዱ ኃይሉ አንዱ ነው። በፈቃዱ ኃይሉ የውይይቱ ርዕስ በሀገሪቱ ያለውን ፖለቲካዊ ሁኔታ በትክክል አያንጸባርቅም ሲል ነበረ ከወዲሁ ሐሳቡን የገለጸው። ይህን ሐሳቡን ይበልጥ እንዲያብራራ ነበር የጠየቅኩት።
እንግዲህ ለውይይቱ የተመረጠው ርዕስ የነበረው ሲቪል ማህበራት ሚና ዴሞክራሲን በማጽናት ዴሞክራሲን ኮንሶሊዴት በማድረግ ረገድ ምንድን ነው መሆን ያለበት የሚል ነው እና እኔ የነበረኝ ቅሬታ ገና ከርዕሱ ላይ ዲሞክራሲን ወደ ማጽናት የምንሄደው መጀመሪያ ዲሞክራሲያዊ ስርዓት ተዘርግቷል ብለን ካመንን ነው። እንዳይቀለበስ ነው የምናጸነው። ነገር ግን አሁን ያለንበት ነባራዊ ሁኔታ የሚያመለክተው ገና ወደ ዲሞክራሲ ለመዘርጋት ገና በሽግግር ላይ ወይም መንገዱ ላይ ነን እና መንገዱም ቢሆን በጣም በብዙ ፈተና እየተንገጫገጨ ያለ እንጂ ገና ስሙዝ ወይም ደግሞ ቀላል መንገድ አይደለም። ስለዚህ ማውራት ያለብን የሲቪል ማህበራት ምን አይነት ሚና ሊኖራቸው ይችላል፣ በሽግግር ወቅት ወደ ዲሞክራሲ ለመሸጋገር በሚደረገው ጥረት ውስጥ የሲቪል ማህበራት ምን አይነት ሚና ሊኖራቸው ይገባል የሚል ነው። እንደውም እንደኔ አሁን በኢትዮጵያ የተደራጁ ሲቪል ማህበራት እንዳለመኖራቸው መጠን ሲቪል ማህበራት በሌሉበት ሁኔታ እንዴት ወደ ዲሞክራሲ መሸጋገር አለብን የሚል ራሱ ውይይት ማድረግ ያስፈልጋል ነው።
ግን አንዳንድ ሰዎች ሽግግርና ሽግግር የሚደረግበትን የተያያዘ አድርገው ነው የሚያዩት። ማለት ኮንሶሊዴሽን ወይም ዴሞክራሲን ማጽናትና ሽግግር የተያያዘ ሂደት አይደለም።
በእርግጥ ምንድን ነው አንዳንድ አርጊና ዲሞክራሲ መንገድ ነው ይባላል፣ መድረሻ አይደለም። ስለዚህ ዲሞክራሲ ላይ አንደርስም። ስለዚህ መንገዱ ራሱ ዲሞክራሲያዊ መሆን አለበት ነው። ልክ ነው፣ በእሱ መሰረታዊ እስማማለሁ። ግን አሁን ለምሳሌ ሌጂቲሜት በሆነ ምርጫ ወይም ደግሞ ህዝባዊ ቅቡልነት ባለው ምርጫ የተመሰረተ የህዝብ ተወካዮች ምክር ቤት የለንም። በዛ መሰረት የተመረጠ እና የተለያዩ የፖለቲካ አመለካከቶችን የሚያስተናግድ ምክር ቤትም ይሁን የመንግስት የሚኒስትሮች ምክር ቤት የለም። ስለዚህ ያ በሌለበት ሁኔታ አንድ ቡድን በመሪነት እያሸጋገርኳችሁ ነው፣ አካሄዴም ዴሞክራሲያዊ ነው ሲል አጠያያቂ ይሆናል። በጣም ብዙ አጠያያቂ ነገሮችን ከዚህም ውጭ ማንሳት ይቻላል። ስለዚህ መንገዱ ራሱ ዴሞክራቲክ አይደለም የሚልም መከራከሪያ ማምጣት ይቻላል። ለዛ ነው ግን አንዴ ዴሞክራሲያዊ የሆነ ቅቡልነት ያለው ፍትሐዊ ምርጫ ከተካሄደ በኋላ በዛ መሰረት መንግስት ከተመሰረተ በኋላ የሚኖረው መንገድ ያ ዲሞክራሲ መንገድ ነው። ስለዚህ በሚቀጥለው እንዳይቀለበስ እንዴት እናጽነው የሚለው ውይይት ሊመጣ ይችላል።
መልካም። እንደዛ ከሆነ በአንተ አመለካከት፣ በአንተ አስተያየት የአሁኑ ሂደት የአሁኑ ሽግግር ቅድም ወዳልከው ዲሞክራሲ ወደ ማጽናት አደላዳዊ ሁኔታ ለመድረስ እንዴት ብንሄድ ይሻላል?
እንግዲህ እስካሁን ድረስ ያለው ተስፋ መልካም ፈቃድ ብቻ ነው። ቢያንስ መንግስት ከፍተኛ አመራር ውስጥ ያሉ ሰዎች ዘንድ መልካም ፈቃደኝነት አለ። ግን በመልካም ፈቃደኝነት ላይ ብቻ መመስረት የለበትም የዲሞክራሲ ሂደት ወይም የዲሞክራሲ ግንባታ ሂደት። ስለዚህ መሄድ የሚኖርብን ባለሙያዎችን፣ ገለልተኛ ባለሙያዎችን በጣም ማሳተፍ ያስፈልጋል። እንዳልኩት የተቋቋሙ ወይም በደንብ የተደራጁ ሲቪል ማህበራት የሉም። ስለዚህ ዲፔንድ ማድረግ ያለብን ገለልተኛ የማህበረሰብ ክፍሎች አሉ። ምሁራን፣ ለምሳሌ ምሁራንን አሳትፎ የአፋኝ የነበሩ አዋጆችን ለአንድ ፓርቲ ወገንተኛ የነበሩ ህዝባዊ ተቋማትን ከፍትህ አካላት አንስቶ የጸጥታ አካላት፣ የደህንነት አካላት፣ የምርጫ ቦርድ ወዘተ የመሳሰሉትን ተቋማዊም ስር ነቀል ለውጥ ለማምጣት ሪፎርም ለማካሄድ እንዲሁም አፈኝ የነበሩ አዋጆችንና መመሪያዎችን ማስተካከል ያስፈልጋል።
አሁን ይሄ የሲቪል ማህበራት ረቂቃዎች የዚህ አንድ አካል ነው። ምን ተሰባል በዚህ ረገጣለ?
አዎ የክለሰው የዚህ አንድ አካል ነው ብዬ ነው ማስበው። እነቱን ለምናገር አሁን ባለፉት ወራት ውስጥ ስናያቸው ከነበሩ ለውጦች በሙሉ ትልቅ ተስፋ የሚሰጠኝ አዋጆቹ ላይ የሚደረገው ክለሳ ነው። የሱን ያክል ፋይዳ አለው ብዬ የምገምተውም ሌላ ነገር የለም። ምናልባት ለምህረት የተደረገው ጥረት እሱን አወዳድሮ ይሆናል። ግን በዘላቂነት እስካሁን ድረስ ዲሞክራሲን ለመገንባት ትግል የሚያስፈልግ እንኳን ቢሆን መታገል የሚያስችል ምህዳር አልነበረም። አሁን ግን የአዋጆቹ መሻሻል የሲቪል ማህበራቱን አዋጅ ጨምሮ ሌሎችም በርካታ አዋጆች እየተከለሱ እንደሆነ ይታወቃል። የእነሱን መሻሻል ቢያንስ ዲሞክራሲን ለመገንባት የሚያስችል ምህዳር ይፈጠራል የሚል እምነት አለኝ። ስለዚህ ከዚህ በዚህ ሪፎርም ወቅት ወይም ሪፎርም በተባለው ወቅት ውስጥ የአዋጅ ክለሳውን ያክል ዋጋ የሚሰጠው ምንም አይነት ሌላ እርምጃ አላየሁም።
ያንተን የውስጥ ስሜት ልጠይቅህና ምን ተስፋ አለህ?
እስካሁን ባለው ሁኔታ በጣም ተስፋ ሰጪ ነው። ጥናት ግሩፕ ላይ የተሳተፉት ሰዎች አዋጆቹን ለመከለስ የተሳተፉት ሰዎች ህገ መንግስታዊ መብቶች፣ ዓለም አቀፋዊ ድንጋጌዎችንና ለስራ ማስቻልን አላማ አድርገው ነው አዋጆቹን እያሻሻሉ ያሉትና ከታዘብኳቸው ነገሮች ውስጥም እንደዛ ነው። ከዛ ቀናነት ያለ ይመስላል። ህዝቦችን እያወያዩ ነው። ስቴክሆልደሮችን እያወያዩ ነው። ስለዚህ እስካሁን ባለው ሁኔታ በጣም ደስተኛ ነኝ። መንግስት የደሊበሬሽናቸው እነሱ ይሄ ነው የደረስንበት ድምዳሜ በጥናታችን መሰረት ህዝብም ስናወያይ ያገኘ ነው ግብአት ይህንን ነው። ስለዚህ በዚህ መሰረት አዋጁ ይሻሻል የሚሉት ላይ ጣልቃ ገብቶ አይ ይህንን አላስተካክልም ይህንን እናስተካክላለሁ የማይል ከሆነ በጣም ጥሩ ነው። መንግስት ጣልቃ የሚገባ ከሆነ ግን ፍርሃቴ፣ ወደኋላ የመመለስ ስጋቴ ሁን ይሆናል ማለት ነው።
በጣም አመሰግናለሁ።
እኔም አመሰግናለሁ።
አድማጮች አሁን ወደ ሳምንታዊው ዘገባ ሳምንታዊ ቅንብር አፍሪካ በጋዜጦች ነው የምንሻገረው። አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ በጽህፈት ቤታቸው ገፍቶ የገቡት ወታደሮች ለውጡን የማደናቀፍ ዓላማ ነበራቸው ማለታቸው ታውቋል። ግማሽ የኢትዮጵያ ካቢኔ አባላት ሴቶች መሆናቸው ተዘገበ። በዛላምበሳና በሰንዓፈ የደራ የንግድ ልውውጥ መጀመሩ ተገለጸ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው።
አሶሺየትድ ፕሬስ የተባለ የዜና አገልግሎት በዘገበው መሠረት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት ሐሙስ ለሀገሪቱ የምክር ቤት አባላት ሲናገሩ በቅርቡ ወታደሮች ወደ መሥሪያ ቤታቸው ገፍቶ የገቡት አስተዳደራቸውን ለመገዳደር የተደረገ ሌላ ሙከራ መሆኑን አመላክተዋል። ጠቅላይ ሚኒስትሩ ባለፈው መጋቢት ወር ሥልጣን ከያዙ በኋላ የመግደል ሙከራ ገጥሟቸው እንደነበር የሚታወስ ነው። የወታደሮቹ ቤተ መንግሥት መግባት ስጋት በማሳደሩ መንግሥት ለሰዓታት ያህል የኢንተርኔት አገልግሎቶችን አቋርጦ እንደነበር የአሶሺየትድ ፕሬስ ዘገባ ገልጿል። ወደ መሥሪያ ቤቱ ገፍተው የገቡት ወታደሮች ሁሉ አንድ አይነት ዓላማ ነበራቸው ለማለት ከባድ ቢሆንም ለውጡን ለማሰናከል የተደረገ ሙከራ ነው ሲሉ ጠቅላይ ሚኒስትር አብይ ትናንት ተናግረዋል። በዝርዝር ግልጽ ባያደርጉም በወታደሮቹ ተግባር ጀርባ የሚሰሩ ሰዎች መኖራቸውንም ጠቁመዋል።
በያዝነው ሳምንት ቀደም ሲል የኢትዮጵያ ብሔራዊ መከላከያ ኃይል መሪ ጀነራል ሰዓረ መኮንን የወታደሮቹን ተግባር በማነሳሳት የተጠረጠሩ ወታደራዊ መኮንኖች በቁጥጥር ስር ውለዋል ብለዋል። አንዳንዶቹ ወታደሮች ሕገ ወጥና ወታደራዊ ስነ ስርዓትን ያልተከተለ ጋጥ ወጥ ተግባር ነው የፈጸሙት በማለት አስገንዝበው እንደነበር የአሶሺየትድ ፕሬስ ዘገባ ጠቁመዋል። አቶ ስዩም ተሾመ የተባሉ ጦማሪ ወታደሮቹ ካለምንም ችግር ወደ ጠቅላይ ሚኒስትሩ መስሪያ ቤት ለመግባት መቻላቸው ራሱ የጸጥታ ስርዓቱን መፍረስ ያሳያል፣ አሻጥር እንደነበረም ያመለክታል፣ አደገኛ ተግባርም ነበር ማለታቸውን የአሶሺየትድ ፕሬስ ዘገባ ገልጿል። ዋና የዩናይትድ ስቴትስ የጸጥታ አጋር የሆነችው ኢትዮጵያ በአፍሪካ የብዙ ወታደሮች ካሏቸው ሀገሮች አንዷ ስትሆን የወታደሮች አመጽ አይዘወተርባትም ሲል የአሶሺየትድ ፕሬስ የዜና አገልግሎት ላይ የወጣው ዘገባ አስነብቧል።
ዘጋርዲያን ጋዜጣ ድረገጽ ላይ ወጣው ዘገባ ደግሞ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ግማሽ የሀገሪቱን ካቢኔ አባላት ሴቶች እንዲሆኑ አድርገዋል፣ አዲስ የሰላም ሚኒስቴርንም መስርተዋል ይላል። የህንጻ ስራ ሚኒስትር የነበሩት አይሻ መሐመድ መከላከያ ሚኒስትር እንዲሆኑ በመሾም በአገሪቱ የመጀመሪያ ሴት መከላከያ ሚኒስትር ሆነዋል። የፓርላማ አፈ ጉባኤ የነበሩት ሙፈሪያት ካሚል ደግሞ አዲስ የተመሰረተው የሰላም ሚኒስትር እንዲሆኑ ተሹመዋል። ወይዘሮ ሙፈሪያት የሚመሩት የሚኒስትር መስሪያ ቤት የስለላና የጸጥታ አገልግሎቶችን በስሩ ያስተዳድራል ሲል ዘጋርዲያን ድረገጽ ላይ ወጣው ዘገባ ያብራራል።
የካቢኔ ሹምሽር የተደረገው የዘር ግጭት በተስፋፋበት በአሁኑ ወቅት በዚህ ሀገር ያለው አብይ ችግር የሰላም እጦት ነው። ይህ የሰላም ሚኒስቴር ስኬት እንዲገኝበት በርትቶ ይሰራል ሲሉ ጠቅላይ ሚኒስትር አብይ ማስገንዘባቸውን ዘገባው ጠቅሷል። ዶክተር አብይ ብዙ የለውጥ እርምጃዎች የወሰዱ ቢሆንም ለውጡ ዘር ተኮር ግጭቶችን ለማቆም አልቻለም። በ102 ሚሊዮን ከሚገመተው የሀገሪቱ ህዝብ 1.4 ሚሊዮን በአብዛኛው በዘር ግጭት ምክንያት ከመኖሪያቸው ተፈናቅለዋል። የኢትዮጵያ ኢኮኖሚ ካለፈው 10 ዓመት አንስቶ በአማካኝ በ10 ከመቶ ደረጃ ሲያድግ የቆየ ቢሆንም ከቅርብ ጊዜያት ወዲህ የተስፋፋው ግጭት የሀገሪቱ የረጅም ጊዜ መረጋጋትን አስመልክቶ ስጋት ማሳደሩን የጋርዲያን ዘገባ ገልጿል።
ዘገባው አያይዞም ኢትዮጵያ ከባድ ተግዳሮቶች እንደተደቀኑባት ሲያብራራ ከባድ የውጭ ምንዛሪ እጥረት ገጥሟታል። ለጊዜው ከተባበሩት ኢሚሬቶች በቀረበ ገንዘብ መፍትሄ አግኝቷል። የእኩልነት ጉድለት እየሰፋ ሄዷል። አዲስ ለተመረቁ ተማሪዎች የሥራ ዕድል እጥረት አለ። የአካባቢ ጥራት ብክለት፣ በተለያዩ ዘሮች መካከል ውጥረትና የለውጥ ጥማት አለ ይላል። ኢትዮጵያ ግማሽ የካቢኔ ሚኒስትሮች ሴቶች እንደሚሆኑ ካስታወቀች 2 ቀናት በኋላ ሩዋንዳም ቁጥሩ በቀነሰው የካቢኔ አባላት ግማሽ ሚኒስትሮች ሴቶች መሆናቸውን አስታውቃለች ይላል አሶሺየትድ ፕሬስ ላይ የወጣው ዘገባ። ሩዋንዳ ድሮም ቢሆን ከምክር ቤት አባሎቿ 61 ከመቶ ሴቶች መሆናቸው ዘገባው አክሏል።
ኤኤፍፒ በሚል አህጽሮት የሚታወቀው የፈረንሳይ የዜና አገልግሎት በበኩሉ በኤርትራዋ ከተማ ሰንዓፈ በአሁኑ ወቅት ነጋዴዎች ጥሩ ንግድ እያካሄዱ መሆናቸውን ዘግቧል። የኢትዮጵያና የኤርትራ ድንበሮች ለሁለት አስርተ ዓመታት ያህል ካለ ወታደሮች፣ ስደተኞችና አማጽያን በስተቀር የህዝብ እንቅስቃሴ አይታይባቸውም ነበር። አሁን ግን ያ ባዶ የነበረው የድንበር አካባቢ በሰዎች እንቅስቃሴ ተሞልቷል ይላል ዘገባው። በጎብኚዎች የተሞሉ ጋሪዎችና አውቶቡሶች፣ በጡብና በቤት መስሪያ እንጨቶች የተከመረ ጭነት ያላቸው የጭነት መኪናዎች በድንበሩ በኩል ሲመላለሱ በድንበር ጥበቃ ላይ ያሉት የሁለቱም አገሮች ወታደሮች ተዝናንተው እንደሚመለከቷቸው የአዣንስ ፍራንስ ፕሬስ ዘገባ አውስቷል። እነዚህ የሁለቱም አገሮች ወታደሮች ከጥቂት ወራት በፊት በአይነ ቁራኛ ሲተያዩ ነበሩ እንደሆኑም ዘገባው ሳይጠቅስ አላለፈም።
ከ20 ዓመታት ጥብና የጨለማ ድባብ በኋላ የኢትዮጵያና የኤርትራው ድንበር መልሶ እያቆጠቆጠ ነው። በድንበሮቹ ያሉት ከተማዎች በአዲስ መልክ እያበቡና ተራርቀው የነበሩ ህዝቦች በአዲስ መልክ የመተዋወቁን ተግባር ተያይዘውታል። ከዚህ በፊት ያልነበረንን ምርት ሁሉ ከትንሽ እስከ ትልቅ እያገኘን ነው ሲሉ አቶ አብርሃም አባዲ የተባሉ ሰንዓፌ የሚኖሩ ነጋዴ መናገራቸውን ሱቃቸው በአሁኑ ወቅት ከኢትዮጵያ በገባ ብስኩት፣ የለስላሳና የአልኮል መጠጥ የተሞላ መሆኑን የፈረንሳይ ዜና አገልግሎት ዘገባ ገልጿል። ያም ሆኖ ግን የድንበሩ መከፈት የስደተኞች ወደ ኢትዮጵያ መጉረፍን ማስከተሉ አልቀረም። በድብቅ የሚካሄደው የገንዘብ ልውውጥም ኢኮኖሚን ሊያናጋ ይችላል የሚል ስጋት እንዳለ ዘገባው አውስቷል።
የኤርትራና የኢትዮጵያ ድንበር ከተከፈተ ወዲህ የኢትዮጵያ ድንበር ከተማ ዛላምበሳም እንደ ተቀየረች የኤኤፍፒ ዘገባ ሲገልጽ፣ በጦርነቱና በኢኮኖሚ እንቅስቃሴ አለመኖር ምክንያት ተጎድተው የነበሩት ሱቆችና ምግብ ቤቶች በሰዎች የተሞሉ መሆናቸውን ያብራራል። ከኢትዮጵያ ድንበር 23 ኪሎ ሜትር ርቃ በምትገኘው የኤርትራ ከተማ ሰንዓፈ ደግሞ በሳምንት 2 ጊዜ በቡድኖች የተደራጁ ኢትዮጵያውያን ነጋዴዎች ድንበር አልፈው ወደ ሰንዓፈ ገበያ ጤፍና የስልክ መደወያ ካርዶችን ይዘው እንደሚሄዱ ዘገባው አውስቷል። ኢትዮጵያውያን ነጋዴዎች የኢትዮጵያን ብር ካልተረጋጋው የናቅፋ ገንዘብ አቅም ጋር ያለመመጣጠን ሁኔታ እንደሚያሳስባቸው መግለጻቸው አልቀረም።
ሁለታችንም አብረን እየተናገድን ነው። ነገር ግን የምንዛሪው መጠን በሕግ ያልተደነገገ ያልተረጋጋና ሕገ ወጥ ነው ሲሉ ጣመ ለምለም አስረድቷል። ዛላምበሳ ያለ የመጠጥ ቤት ባለቤትም ስጋታቸውን ገልጿል። ከጦርነቱ በፊትም ተመሳሳይ ችግር እንደነበረና አሁንም መፍትሄ እንዳላገኘ ጠቁመዋል። በሌላ በኩል ግን በብዙ ሺህ የሚቆጠሩ ኤርትራውያን ከአገሪቱ ጨቋይ መንግሥት በመሸሽና በማይንቀሳቀሰው ኢኮኖሚ ምክንያት ወደ ኢትዮጵያ እየጎረፉ መሆናቸውን ዘገባው ሳያወሳ አላለፈም።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ስርጭታችን ወደ ማገባደዱ እየተቃረብን ነው። አሁን የፕሮግራም ማሳሰቢያ።
በጣም ትልቅ ደስታ ነው የተሰማኝ። ለኢትዮጵያ ትልቅ ምዕራፍ ነው የተከፈተው። በዚሁ ይቀጥል እንላለን። ስናስበው፣ ስንመኘው፣ ስንፈልገው፣ ስንጠብቀው የነበረ ደስ የሚል ዜና ነው።
እኛ በዚህ በአሁኑ ወቅት ላይ መገኘታችን በጣም እድለኞች ነው። ምክትር አብይ ያደረጉት እድል መስጠት ነው። እድሉ ካልተሰጠ አንድ ሰው አንድ መስራት አለመስራቱ እንኳን አይታወቅም። በድሮ ጊዜያትም አልፎ አልፎ እድል ቢሰጥም እንኳን ለወንዱ ሴቱም ወንዱም እድል ተሰጥቶት ያልሰራበት ሁኔታ አለ። ለስሙ ሚኒስቴር ሆኖ ምንም የማይፈይድበት ሁኔታም ነበረ።
የቀደሙት ዶክተር ተዋበች ቢሻው፣ እርሳቸውን ተከትሎ የሰማችኋቸው ደግሞ ወይዘሮ ሙሉ ሰለሞን ናቸው። ባለፈው ረቡዕ የኢትዮጵያ ፓርላማ ጠቅላይ ሚኒስትር አብይ አህመድ ያጸደቁትን አዲስ ካቢኔ ያቀረቡትን አዲስ ካቢኔ ስያሜ ተንተርሶ አይነተኛ በተባለው ውሳኔ ዙሪያ የካቢኔው ከፊል ሴቶች መሆናቸውን አስመልክቶ በተደረገ ውይይት ከሰጡት አስተያየት የተወሰደ ነው። ነገ ቅዳሜ ምሽት በሰፊው ውይይት ጠብቋቸው።
ክቡራትና ክቡራን አድማጮች እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ጥቂት ደቂቃዎች ይቀራሉ። አንድ አራት ደቂቃ ይቀራል እስከ ዝግጅታችን ፍጻሜ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ከተያዙበት የአዲስ አበባ ፖሊስ ኮሚሽን ማረፊያ ክፍል የማምለጥ ሙከራ አላደረግኩም ሲሉ የሶማሌ ክልል የቀድሞ ፕሬዚደንት አብዲ መሐመድ ወይም አብዲ ኢሌ ዛሬ ለችሎት ተናግረዋል። ባለፈው ሐምሌ መጨረሻ ሶማሌ ክልል ዋና ከተማ ጅግጅጋ ውስጥ ተነስቶ ከነበረው ሁከትና ብጥብጥ ጋር በተያያዘ ተይዘው እስር ላይ የሚገኙት አብዲ ኢሌ ወይም አቶ አብዲ መሐመድ ያረፉበትን በር መስታወት ሰብረው ለማምለጥ ሞክረዋል ሲል ፌዴራል ጠቅላይ አቃቤ ሕግ አስታውቋል። አብዲ ኢሌ ካለፈው ሳምንት አንስቶ ያሳዩት የነበረው ጠባይ የማምለጥ ሙከራ የማድረግን ሐሳብ ይጠቁም ነበረ ሲሉ ለቪኦኤ የተናገሩት የፌዴራል ጠቅላይ አቃቤ ሕግ የተደራጁ ድንበር ተሻጋሪና ሀገራዊ ጉዳት የሚያስከትሉ ወንጀሎች ጉዳይ ዳይሬክተር አቶ ፈቃዱ ጸጋ ከጠባቂዎች ጋርም ግብግብ ይፈጥሩ ነበር ብለዋል። በሌላ በኩል ግን አድራጎቱን አልፈጸምኩም ሲሉ ተከሳሹ አቶ አብዲ መሐመድ ተናግረው ስማቸውን ለማጥፋትና ድብደባ ለመፈጸም ሆን ተብሎ የተደረገ ሴራ ነው ብለዋል። ለፋና ብሮድካስቲንግ በዘገበው መሰረት አብዲ መሐመድ የክስ መዝገብ ተጨማሪ መረጃ ለማሰባሰብ የአስር ቀን የምርመራ ጊዜ እንዲሰጠው ፖሊስ በጠየቀው መሰረት ውጤቱን ለጥቅምት 19 እንዲያቀርብ ፍርድ ቤት አዟል። ከትናንት በስቲያ የታሰሩት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል ጠይቋል። ኢስታንቡል ውስጥ ደብዛው የጠፋው የሳዑዲ አረቢያውን ጋዜጠኛ ጃማል ካሾግዢን አስከሬን ለመፈለግ የተሰማሩ የቱርክ ፖሊስ አባላት ዋና ከተማይቱ አቅራቢያ የሚገኘውን ቤልግራድ ጫካ እያሰሱ መሆናቸውን የሀገሪቱ ባለሥልጣናት አስታውቀዋል።
አድማጮች እንደምትገምቱት ስርጭቱንም ማገባደዳችን ነው። ከጀርባ የሚሰማው የኩኩ ሰብስቤ ዜማ ለሳምንቱ መዳረሻ የመረጥነው ነው። ሰለሞን፣ የትግርኛ ስርጭትን አስተዋውቀን የምንለው ያለ አይመስለኝም።
አሁን እንግዲህ እነሱም ሊያስወጡን ነው መሰለኝ። ምንያና ገብረ እየገቡ ነው ወደ ስቱዲዮው። በ19ና በ25 ሜትር ባንድ አጭር ሞገድና በናይል ሳት በየቀኑ ከ3 ሰዓት እስከ 4 ሰዓት የሚተላለፈው ስርጭታችን አበቃ። ስናስተናግዳችሁ የቆየ ነው ሰለሞን አባተና
አሉላ ከበደንን። የትግርኛ ስርጭት ይህን ሙዚቃ ፍጻሜ ይከተላል። በእኛ በኩል ሰላም፣ ደህና ደሩ፣
ደህና ደሩ። Yeah.